VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የሐሙስ ምሽት ሰኔ 10 2013 ዓ.ም መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ዘገባዎች ውስጥ በጥቂቱ እናስተዋውቃችሁ። በትግራይ ክልል በጦርነቱ ምክንያት ጉዳት የደረሰባቸው ህጻናት ሁኔታ ምን ይመስላል?
አሁንም እዚህ ጋር እኛ ኃላፊነት አንወስድም። ምክንያቱም እኛ ማንዴታችን አይደለም። እንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው።
በዚያ ዙሪያ ወደ በኋላ ላይ እንመለስበታለን ዘገባለን። የሰማችኋት ደግሞ ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬን ነው። በትላንትናው ምሽት የጀመርነውና የተለያዩ አካላትን አነጋግረን ያሰናዳነው ዘገባ ተከታይ ክፍል ነው። የሴቶችን ንጽህና መጠበቂያና የግብርና የቀረጥ ማሻሻያን በተመለከተ የሰራ ነው ዘገባ ነው። ዋጋው ቅናሽ ቢደረግለትም መጨመሩ ግን ቀረጡ ቅናሽ ቢደረግለትም መጨመሩ ተሰምቷል። ለምን ለሚለው ያንን ዘገባ እናስደምጣችኋለን። በትግራይ ክልል በጦርነቱ ምክንያት ጉዳት የደረሰባቸው ህጻናት ሁኔታ ምን ይመስላል በሚለውም አንድ አባት አነጋግረናል።
የህጻን ምክንያት ካቢ ሰራዊት ኤርትራ
በቤት ውስጥ ነው የነበረችው። ሶስት ሲሮጣይታ ስትረጥ ነው ሚያዝያ 15 2013 ዓ ም የኤርትራ ሰራዊት የመተዋት። ከዛ ባህራቁ አድ ጉደም ሁለት ቀን ተጉዘን መቅረ ነው የደረስ ነው።
በአይደር ሆስፒታል ልጃቸውን እያስታመሙ የሚገኙ አባት ናቸው። በዚህ ዙሪያ ዘገባለን። ሌሎች የቴክኖሎጂ ዘገባዎችንም ይዘናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ አብረናችሁ እናመሻለን። አሁን ከዜናዎቹ ጋር ከሀብታሙ ስዩም ጋር እተዋችኋለሁ።
አመሰግናለሁ ኤደን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው አቻቸው ቭላድሚር ፑቲን ስዊዘርላንድ ጄኔቫ ላይ ተገናኝተው ተወያይተዋል። በውይይታቸው ወቅት ተቃራኒ አቋም ቢያሳዩም አጠቃላይ ቆይታቸው ግን በአዎንታዊነቱ ተነስተዋል። አራት ሰዓታትን ያክል የፈጀው ውይይት አጠቃላይ ድባብ መልካም መሆኑን ፕሬዚደንት ባይደን ተናግረዋል። ፑቲን በበኩላቸው ውይይቱ ፍጹም ገንቢነት የተላበሰ መሆኑን ገልጸዋል። ሁለቱም ወገኖች በስትራቴጂካዊ መረጋጋትና ሳይበር ደህንነት ዙሪያ ለመነጋገር ተስማምተዋል። ዩክሬንን በሚመለከት ያላቸው ልዩነት በውይይቱ ላይ ታይተዋል። ፕሬዚደንት ባይደን ዩናይትድ ስቴትስ የዩክሬን ሉዓላዊነትን በሚመለከት ያላትን ቁርጠኝነት ለሩሲያው መሪ ቭላድሚር ፑቲን ማጋራታቸውን አስታውቀዋል። ዩክሬን የሰሜን አትላንቲክ የጦር ስምምነት ተቋም ኔቶ አባል ሀገር መሆን ትፈልጋለች። ሞስኮ ግን ይህንን አትቀበልም። ከዚህ በተጨማሪ ባይደን በእስር ላይ ያሉትን ተቃዋሚ የሩሲያው ፖለቲከኛ አሌክሲ ናቫሊንን ጨምሮ የሰብአዊ መብቶችን መከበር እንደምትደግፍ አስታውቃለች። ፑቲን በበኩላቸው ሀገራቸው በፖለቲካ ተቀናቃኞች ላይ ጭቆና ታደርሳለች መባሉን ተቃውመው በተራቸው ዩናይትድ ስቴትስ ውስጥ የጥቁሮች ሕይወት ዋጋ አለው በሚለው ተቃውሞ ሰልፍ ወቅት የተፈጠረውን ብጥብጥ አንስተዋል። ናቫሊን በተመለከተ ወደ ሩሲያ ተመልሶ የታሰረ አስመስሏል፣ የፈለገውን ያደረገው ሲሉ ተናግረዋል። ባይደን በውይይታቸው ወቅት ከእሳቸው በፊት ከነበሩት ፕሬዚደንት ዶናልድ ትራምፕ የተለዩ መሆናቸውን ግልጽ እንዳደረጉም ተሰምቷል። በማሊ የሚገኙ የፈረንሳይ ጦር አባላት የታላቁ ሰሃራ እስላማዊ መንግስት የተሰኘ ሸማቂ ቡድን ከፍተኛ አመራርን መያዛቸውን ትናንት ይፋ አድርገዋል። ዳዲ ኦልድችዋ ኢብ ወይንም በቅጽል ስማቸው አቡ ዳርዳር በሚባል የሚጠሩት አመራር የተያዙት ኒጀር፣ ማሊና ቡርኪና ፋሶ በሚጋሩት ድንበር ላይ ነው። ይህ ስፍራ ጽንፈኛው ቡድን በተደጋጋሚ ጥቃት ያደረሰበት ስፍራ እንደሆነ የፈረንሳይ ጦር በመግለጫው ላይ አስታውቋል። አመራሩ የተያዙት ከሩምታ ተኳሽ መሳሪያ፣ በጨለማ ውስጥ ከሚያሳይ መነጽር፣ ጥሩር ስልክና ራዲዮ ጋር መሆኑን የተገለጸ ሲሆን ካላንዳሽ ማቅማማት እንደተማረኩም ተነግረዋል። ያሉበት ቦታ የታወቀው የፈረንሳይ ባርካን ዘመቻ አባላትና የኒጀር ኃይሎች ባደረጉት ሄሊኮፕተር ቅኝት ወቅት እንደነበረም ተጠቅሷል። ዳርዳር ቀደም ሲል ከአልቃይዳ ጋር ይሰራ የነበረ የምዕራብ አፍሪካ አንድነትና ቅዱስ ጦርነት ንቅናቄ በመጻሩ ሙጅዋ የሚባለው እንቅስቃሴ አባል ነበሩ። የዚህ እንቅስቃሴ በርካታ ተዋጊዎች አሁን ላይ የታላቁ ሰሃራ እስላማዊ መንግስት የተሰኘውን ቡድን እንደተቀላቀሉ ይነገራል። የሆንግ ኮንግ ፖሊስ ዛሬ በአፍቃሪ ዲሞክራሲው አፕል ዴይሊ ጋዜጣ መስሪያ ቤት ላይ ድንገተኛ ፍተሻ አድርጎ የጋዜጣውን ዋና አዘጋጅ ጨምሮ 5 አመራሮችን በቁጥጥር ስር አውሏል። ፍተሻውና በቁጥጥር ስር የማድረግ እርምጃው የተወሰደው የአንድ ዓመት ዕድሜ ባለው በከፊል ራስ ገዟ ከተማ ላይ ቤጂንግ በጣለችው የብሔራዊ ደህንነት አዋጅ አማካኝነት ነው። ፖሊስ 5 አመራሮች የተያዙት በሀገሪቱ ብሔራዊ ደህንነት ላይ አደጋ ለመጣል ከባዕድ ሀገርና አካላት ጋር ንክኪ ያላቸው ተብለው በመጠርጠራቸው ነው ብሏል። አፕል ዴይሊ ዋና አዘጋጁ ራያን ላውና 4 አመራሮቹ መያዛቸውን አረጋግጠዋል። 200 ፖሊሶች በፍተሻውና በቁጥጥር ስር ማድረግ ዘመቻው ተሳትፈዋል። በፌስቡክ በቀጥታ የተላለፈ ቪዲዮ ፖሊሶች ህንፃውን ሲያጥሩና ወደ ጋዜጣው ቢሮዎች ሲገቡ ያሳያል። ፖሊስ ፍተሻውን እንዲያደርግ ፍቃድ ያገኝበት የፍርድ ቤት መጥሪያ የብሔራዊ ደህንነት ህግ ጥሰትን የሚያሳዩ ማስረጃዎችን ለመሰብሰብ ያቀደ ነው ብሏል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ የእስያ መርሃ ግብር አስተባባሪ ስቴቨን በትለር ግን እርምጃውን ሆንግ ኮንግ የፕሬስ ነጻነትን ትደግፋለች የሚለውን ትርክት የሚያወድም ነው ሲሉ ተናግረዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪ መሰናዶ ይቀጥላል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። አሁን ወደ ቀዳሚ ዘገባ እንሻገር። በትግራይ ክልል በፌዴራል መንግስትና በህወሓት ኃይል መካከል ጦርነት ከተጀመረ ከወራት በኋላ የመቀሌ አይደር ሆስፒታል በጦርነቱ ምክንያት ጉዳት የደረሰባቸውን ሴቶችና ህጻናትን በማስተናገድ ላይ ይገኛል። በዚያ የሚገኘው ዘጋቢያችን አለም ፍስሐዬ ወደ ሆስፒታሉ ተጉዞ ህጻናቱን የጎበኘ ሲሆን ወላጆቻቸውንና የህክምና ባለሙያዎችን አነጋግሯል። ወደዛው እንሻገር።
በትግራይ የተካሄደ ባለው ጦርነት ምክንያት ሰለባ የሆኑ ህጻናት በአይደር ሪፈራል ሆስፒታል ህክምና እየተደረገላቸው ነው። በተለያዩ የትግራይ ከተሞች በህጻናት ላይ ከፍተኛ ጉዳት የደረሰና ህክምና ሲደረግላቸው የተመለሱ ሲኖሩ ገና በህክምና ላይ የሚገኙም አሉ። ይህ የስቃይ ድምፅ የቅሳነት ገብረ ሚካኤል ድምፅ ነው። ቅሳነት የ13 ዓመት ልጅ ናት። ቅሳነት በቃጠሎ ምክንያት ጉዳት የደረሰባቸው ታካሚዎች በሚታከሙበት ክፍል ነው ያገኘዋት። ወላጅ እናቷ ወይዘሮ ገነት ጎኗ ይገኛሉ። ወይዘሮ ገነት ልጃቸው ጋር የደረሰ ጉዳት እንዲህ ይናገራሉ።
ገነት አድዋ ፈረስማ ይባሃል። ኣብ ገዛ ኣብ ምስራሕ ምግብን ሃለወተ ዝኾነ ከቢድ ዓሊውዎ ሰለስተ እዩ ዓመት
ከኣድዋ ፈረስማይ ነው የመጣ ነው። ልጄ 13 ዓመት ልጅ ናት። በቤት ውስጥ ስራ ላይ እያለች ነው በከባድ የተመታች። ይህ ሚያዝያ 13/2013 ዓ.ም ያጋጠመ ነው። ከእሷ ጋር ልጆች የነበሩ ቢሆኑም ክፉኛ የተጎዳች ይች ናት። ሕክምና እየተደረገላት ስለሆነ መጀመሪያ ከመጣችበት አሁን ትንሽ ለውጥ ይታይበታል። ሌላዋ ተጎጂ የ15 ዓመት ህፃን ከሰምረ የመጣች ነው። አባቷ ገብራይ ዘነበ እያስተማማት ነው።
ዘንሰል ምክንያት ዝረበ ካብ ሰራዊት ኤርትራ ካብ ገዛ ዝሃለወት እንትን ስለለወቃዓ ግን ሽግሪ ወፅሒዋ ኣብኡ ድማ ብበረኻታት ክልተ መዓልቲ ብሰፂረ ብሓረቆ ገይረ ብዓዲ ግደን ገይረ ኤምፅ ያ ዕለት 15 ተወቅዓ
በቤት ውስጥ ነው የነበረችው። ሶስት ሲሮጣይታ ስትሮጥ ነው ሚያዝያ 15/2013 ዓ.ም የኤርትራ ሰራዊት የመተዋት። ከዛ ባህራቆ ዓዲ ጉደም 2 ቀን ተጉዘን መቅረ ነው የደረስ ነው። ልጄ በቀን ጆሮ ግንዷ ጥይት የገባ የግራ አይኗን ይዞ ነው የወጣው። አይኗ በጣም ተጎድተዋል። ከ5-6 ቀን ሙሉ ምንም አታውቁም ነበረች። አሁን ግን ደህና ናት፣ በጥሩ ሁኔታ ትገኛለች። በስራ ላይ ያገኘሁት ዶክተር መብራት ገብረስላሴ የህፃናት ሐኪም ነው። ዶክተር መብራቱ የልጅቷን ጉዳት አስመልክቶ እንዲህ ይላል።
እኛ ጋር እዚህ ከመጣች ወደ 2 ወር ከ10 ቀን ሆኗታል። የቀዶ ሕክምና ተደርጎላታል። ስትመጣ አንዳንድ መድኃኒቶችም እየተሰጣት ነበር። ያው መጀመሪያ ጉዳቱም ሲታይ ከበድ ያለ ነው። ከሰውነቷ በጣም የጎደለ የሰውነት አካል አላት። እንዲሁም ሁለቱም አይኖቿም ያው አታለች፣ ማየት አትችልም። እዚህ የሚቻለውን ሕክምና ያው እየተደረገላት ነው። ግን ያው በዚህ እንትን ስናየው ግን ያው ከበድ ያለ ነው ከመጀመሪያው።
ሁለቱም አይኖቿ በጣም ተጎድተዋል። በተለይ የግራ አይኗ ክፉኛ ተጎድተዋል። ስለዚህ ቀጣይ እድሏ ምን እንደሚሆን ዶክተር ወራቱ እንዲህ ይናገራል።
ሁለቷም አይኗ ማየት አልቻለችም፣ አታለች። የመመለስ እንትኑ በጣም አነስተኛ ነው። ከዛም ተጨማሪ በፊቷ ላይ በጣም የጎደለ ክፍተት አለ። ያው እሱም በተወሰነ መልኩ ሊሰራ ይችላል። ግን ያው የወደፊት እንትኗ በጣም ከባድ ነው የሚሆነው።
ይህ ደግሞ የሌላ ተጠቂ ህፃን የስቃይ ድምፅ ነው። ህፃኗ የ4 ዓመት ከ6 ወር ነች። ከሀውዜን ወረዳ ደብረ ሰላም ቀበሌ በራቂት ወጥ ነው የመጣችው። አባቷ ገብረህይወት ገብረአኛ ይባላል። ያስተማማት ነው ያገኙት
ኩነታት ጋጣም ህና ወጽና አና ጽንህና ግን አለ 30 ግን ወርህ ማዚያ አለ 30 ወርህ ማዚያ ምህና ጋጣም ወጽና ጽንህና ወገዛ ቤተ ስድራ አይኔራ አው ግን ሐደጋ ጋጣም ወል ማለት ይቃትሪ ሻው ቤተ ሰው ብዙህናረ
እኛ ጋጣሚ ወጥተን ነው የነበር ነው ቀኑ ሚያዝያ 30 2013 ዓመተ ምህረት ነው ያጋጠመ ከቤተሰብ ጋር ነው የነበረችው ከሷ ጋር ብዙ ቤተሰብ ነበሩ እናቷ አባቴ የወንድሜ ምስት ከአምስት ራሷ ሁሉም ማሳላይ ተገድለዋል ይህች ነው የቀረችው ይህችም በሳንጃ ትምታ ወድቃ ነው ያገኘኋት አንድ ሽማግሌ እንደነገሩኝ እንደ ልጄ ሴት ልጅ ነች እንዲያደርገቻት ብለናል ለተጎዱ ህጻናት ምህረት እንዲያገኝ ተስፋ አደርጋለሁ የአይደር ሆስፒታል ሐኪሞች ተጎጂዎችን ለማግኘት እንዲችል ያደረጉልኝ ትብብር አመሰግናለሁ አለም ፍሳ ለአሜሪካ ሬዲዮ ከመቀለ
ሳይን ለዘገባው እናመሰግናለን ኮራት በፊት የገንዘብ ሚኒስቴር የሴቶች ንጽህና መጠበቂያ ችግርን ለመቅረፍ በሀገር ውስጥ ለሚያመርቱና ከውጭ ሀገር የሴቶች ንጽህና መጠበቂያና እንዲሁም ዳይፐር ለሚያስገቡ የቀረጥና የታክስ ማሻሻያ ማድረጉን በይፋ አስታውቋል ይሁንና የሴቶች ንጽህና መጠበቂያ ዋጋው ከመቀነስ ይልቅ በእጥፍ መጨመሩ አሳሳቢ ሆኗል በትላንትናው ምሽት ያሰማናችሁ የጀግኒት ኢትዮጵያ መስራች ማራኪ ተስፋይና የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዝዳንት አቶ አስራት በጋሻው በዋጋው በአሳሳቢ ሁኔታ መጨመር የገለጹልን ሲሆን በገንዘብ ሚኒስቴር የታክስ ፖሊሲ ዳይሬክተር አቶ ሙላይ ወልዱ በወጣው ፖሊሲ ተግባራዊ መደረጉን ነግረውን ነበር ዛሬ ደግሞ የኢትዮጵያ ጉምሩክ ባለስልጣንና የገቢዎች ሚኒስቴር ምላሽ እንዲሁም የጀግኒት ኢትዮጵያ ንቅናቄ በጉዳዩ ላይ ያላቸውን አስተያየቶች አካተን እንደሚከተለው አሰናድተንላችኋል
ያው እንደተባለው የዲጂታል የምስና መጠበቂያ ዋጋ እንዲቀንስ ተብሎ ያው በመንግስት ደረጃ አቅጣጫ ተሰጥቶ አለ ገንዘብ ሚኒስቴር ቀርቧል ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊነት ሰጥቷል ማለት ነው ከዋጋ አንጻር ይቀንሳል በሚል ማለት ነው ስለዚህ የተደረገው ምንድን ነው ከቀረበው ጥያቄ አንጻር አምራቾች አሉ ኢትዮጵያ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጭ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ 30% አካባቢ ነበረ 10% ሆኗል የተሻለ እንዲሆን ያደርጋል ማለት ነው ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል ዩሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መግዛት ማለት ነው የሚሆነው ማለት ነው እና በተለይ ችግሩን ከዘላቂ ከመፍታት አንጻር የሀገር ውስጦቹንም አበራራት ስለሚያስፈልግ ማለት ነው እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው አንደኛው የተደረገው የመጨረሻ ያለቀለች የሴቶች ንጽህና መጠበቂያ ውስጥ ተመርቶ ወደ ኢትዮጵያ ሲገባ ድሮ 30% ይጣልበት ነው አሁን ግን ዋጋውን ለመቀነስ 30% ሳይሆን 10% ተደርጓል ማለት ፐርሰንቴጅ ሲመጣል ማለት ነው የተደረገው ቅናሽ በጣም ብዙ ነው
ዋጋው ለምን ጨመረ ለሚለው ካፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ
ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው ስለዚህ ሌሎች ምክንያቶች ምን እንደሆኑ የሚችለው ይቻሉ የሚለው እንግዲህ እንትኑ ያስፈልጋል ጥናት ያስፈልጋል ብዙ ነገሮች መታየት ይኖርባቸዋል ማለት ነው እኔ አሁን የምናገር የምችለው ከታክስ አንጻር ነው ከታክስ አንጻር ግን መንግስት 10% 20% በግባቶች ስትሰበስብ የነበረው ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዛ መጠን ይቀንሳል ብኝም ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው
ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ
መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው እቃዎች ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከ30% ወደ 10% ታሪፍ ቅናሽ ተደርጎባቸዋል ማለት ነው ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል ተወሰደ እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የታሪፍ ነው ኤክሳይዝ ታክስ የለባቸውም ቀጥታ በሚመጡበት ወቅት ማለት ነው ስለዚህ የተቀነሰው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጥሬ እቃ ማቾች ባለፋብሪካዎች በግብአትነት ለመጠቀም የሚያስገቡ ከሆነ በሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለጥሬጣ ለማምረት ያመጡ እስከሆነ ድረስ ቅናሽ ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው።
የዋጋ ቁጥጥርን በተመለከተ የአሜሪካ ድምፅ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጥ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከመጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያካል ሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች።
መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አይደለም። ይሄ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁን ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም። ምክንያቱም እኛ ማንዴታችን አይደለም። ማንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየንበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው።
ማራኪ ተስፋዬ የጀግኒት ንቅናቄ መስራችና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። በእውነታው ዓለም የሌሉ ሰዎችን እንዳሉ በማስመሰል የሚሰሩ በሺዎች የሚቆጠሩ ዲጂታል ምስሎች በበይነ መረብ ላይ በስፋት እየተሸጡ ነው ይላል ዘጋቢያችን ዲያና ሚቼል የላከችልን ዘገባ። ስምኝሽ የቆየ እንደሚከተለው ታቀርበዋለች።
በሰሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ አማካኝነት የሚሰሩት ፊቶች በእውነተኛው ዓለም የሌሉ ነገር ግን ፎቶዎቹን በድህረ ገጽ ላይ በሚሸጣቸው ጀነሬትድ ፎቶስ የተሰኘ ድርጅት አማካኝነት በኮምፒውተር ተገጣጥመው የተሰሩ ናቸው። እነዚህን የሰው ምስሎች በብዛት የሚጠቀሙባቸው ደግሞ የጨዋታ ድርጅቶች እውነተኛ ሰው የሚመስሉ ገጸ ባህሪያትን ለመስራትና ሌሎች የሰው ምስል ማሳየት ያለባቸው ድርጅቶች ናቸው። የዚህ ጀነሬትድ ፎቶስ የተሰኘ ድርጅት መስራች የሆነው ኢቫን ብራውን ስለ ቴክኖሎጂው እንዲህ ያስረዳል።
ማሽንን በማስተማር የምንሰራው ይህ ስራ ሰዎች ምን እንደሚመስሉ ያጠናል። አፍንጫ የት ጋር እንዳለ፣ ስንት አይን እንዳላቸውና ምን አይነት የጸጉር አሰራር አይነቶች እንዳሉ ሁሉ ማለት ነው። በዛ እውቀት ላይ ተመስርቶ የሰዎችን ምስል መሳል ይጀምራል።
የብራውን ድርጅት በሺዎች የሚቆጠሩ በእውኑ ዓለም ያሉ ሰዎችን ፎቶዎች ንፊዲያ በተሰኘ የግራፊክ ስራዎችን የሚሰራ ድርጅት አማካኝነት ማንኛውም ሰው ሊጠቀምበት ከሚችል ሶፍትዌር ጋር በማጣመር ከ2.5 ሚሊዮን በላይ በሰው ሰራሽ ልህቀት የተሰሩ ፊቶች ተፈጥረዋል። ብራውን እንደሚለው ስራውን ሲጀምር አላማው የነበረው ፎቶ አንሺዎችን፣ ሞዴሎችን፣ የሜካፕ ሰራተኞችና የመሳሰሉትን ለመቅጠር ይወጣ የነበረውን ወጪ መቀነስ ነበር። በወቅቱ በጣም ቀላል የሚመስል ምኞት። ሆኖም የሚሰሩትን ምስሎች የመቆጣጠሪያ ምንም አይነት ህግ ባለመኖሩ ሐሰተኛ ፊቶቹ ለማታለል ወይም ለማጭበርበር ስራ አመቺ ሆነዋል። በእርግጥ አንዳንድ አስቂኝ ፊት ያላቸው ምስሎች በኮምፒውተር የተሰሩ መሆናቸው ያስታውቃል። አንዳንዶች ደግሞ ያልተለመደ ምልክት በፊታቸው ላይ ይኖራል። የማይመሳሰል የጆሮ ጉትቻ ያደርጋሉ ወይም የጸጉራቸው መስመር የደበዘዘ ይሆናል። በበርክሌ ዩኒቨርሲቲ ሐሰተኛ ምስሎችን የመለየት ባለሙያ የሆኑት ፕሮፌሰር ሄነሪ ፋሪድ በጉዳዩ ላይ ሲያስረዱ ከነዚህ አይነት ማጭበርበሪያ ዘዴዎች ራስን የመጠበቅ ዋነኛ መንገዱ በድረ ገጾች ላይ የምንጫናቸውን አድራሻዎች በጥንቃቄ መመልከት ነው ይላሉ።
There is a virus out there. There is a disease which is misinformation.
በከፍተኛ ሁኔታ የተሰራጨ ቫይረስና ሐሰተኛ መረጃ የሚባል በሽታ አለ። ግን እኛ ራሳችን የችግሩ አካል ነን። ላይክ የሚለውን ምልክት ስንጫን፣ ስናጋራና መልሰን ሪትዊት ስናደርግ ሳናውቀውና ሳናስበው እያባባስነው እንሄዳለን። ስለዚህ የዚህ ወረርሽኝ ተሸካሚ ነን ማለት ነው።
ብራኡን የሱም ምስል ሌሎችን ለማሳሳት ጥቅም ላይ ሊውል እንደሚችል ያውቃል። ስለዚህ ድርጅቱ ያሉትን መረጃዎች ለሌሎች የማህበራዊ ትስስር ገጾች በማጋራት በሰው ሰራሽ ልህቀት የተሰሩ ምስሎች ጥቅም ላይ ውለው ሲገኙ እንዲያውቁ ለማድረግ እየሞከረ ነው። ድርጅቱ አሁን በቅርብ ያወጣው የመጨረሻ ቴክኖሎጂው አናኒማይዘር ይሰኛል። ይህም የራስን ፎቶ ውስጡ በመጫን የተለያየ ገጽታ ያላቸውን የራስን ምስል እንዲያወጣ የሚያደርግ ሲሆን በእውነታው ዓለም ባለውና በሌለው መካከል ያለውን ልዩነት የበለጠ የሚያደበዝዝ ነው። በዲያና ሚቼል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ ቆየና ዳያና ሚቼልን እናመሰግናለን። ህጻናት ሊሟሉላቸው ከሚገቡ መሰረታዊ ፍላጎቶች አንዱ ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የህዝብ ብዛትና ተያይዘው ከሚመጡ የማህበራዊና ኢኮኖሚያዊ ችግሮች ምክንያት አሁንም ድረስ በርካታ ህጻናት ከትምህርት ገበታ ውጪ ናቸው። ገና የአስራዎቹ እድሜ ሳይጨርስ ይህንን ያስተዋለውና በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የ3ኛ ዓመት ተማሪ ሆነው ወጣት ትምህርት ቤት በሌለበት በገጠሪቱ የኢትዮጵያ ክፍል ትምህርት ቤትን በመክፈትና ህጻናትን በነጻ ትምህርት እንዲያገኙ እየረዳ ይገኛል። ስመኝሽ የቆየ ይህን ተከትሎ ዘገባ አጠናቅራለች፣ እንደሚከተለው ይቀርባል።
በሰሜን ሸዋ ደብረ ጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ስራ ነው። ከእጅ ወደ አፍ በሆነችው ገቢያቸው ታዲያ 7 ዓመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን 400 ብር ለመክፈል እጅ ስላጠረኝ ልጄ ትምህርቱን አቋረጠ ይላሉ።
እኔ ቀን ስራ እየሰራ ነበር ልጅን የማስተምረው። አከኮ አቋርጦ ነበር። አሁን የቅዱስ ትምህርት ቤት ሲከፈትልኝ እዚያ አስገባዋት። እኛ ልጄን ራሱ ለወደፊት እዚያው ነው የማስገባው። ደርሶልኛል፣ ለአመት አስተምረዋል።
በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው አመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነጻ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል። የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል።
አብዛኛው ቀን ሰራተኛ ምናምን የሚተዳደር ህዝብ ስለሆነ አሁን የቅዱስ ትምህርት ቤት በመከፈቱ በጣም ይስጠቀም። በዚህ እድሜ ውስጥ ይህን ማስተው በጣም ጥሩ ነው። ታታሪ እድሜ ስተውና ከዚህ የበለጠ እንዲያደርግ በጣም ነው ደንቅን የምንለው።
ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የ22 ዓመቱ ወጣት ቅዱስ አንተነህ ነው። ገና ከህፃንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህፃናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል።
ያገኘነው የነበረው 25 ተማሪ በ25 እንጀምርና ከዛ በየአመቱ እየጨመርን እንሄዳለን ብለን ነው የጀመርነው። ግን ወዲያውኑ የመጣው ከመቶ ተማሪ በላይ ነው ፈልጋለሁ ብሎ የመጣው። ግን እኛ ያው አልቻልንም እሱን ዲማንድ ሚት ማድረግ። ስለዚህ በትንሽ ጀምረን አንደኛ አመት 30 ተማሪዎች ጀምረን በዚህ ከሪክሽን በማዘጋጀት ላይ ኤክስፒሪንስ ያለው ፕሮፌሽናል እንደት ቀጥረን እሱ መጽሐፉን አዘጋጅቶልን ክላሱን የጀመርነው ማለት ነው። እነዚህ መጀመሪያ ያለፈው አመት የገቡት ወደ አንደኛ ክፍል አልፈው አሁን ደግሞ ኬጂ 3 እንደገና ሌላ ባች አድሚት አድርገናል። አሁን በአጠቃላይ 68 ተማሪዎች አሉ ማለት ነው።
ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነቴ ያስደሰተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን ሀገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ የአስጠኝ አገልግሎት በአሜሪካን ሀገር በየትኛውም ክፍለ ግዛት ለሚገኙ ከህጻናት ማዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል።
ቱቶሪያል የምንሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስቢሊቲ ያላቸው ተማሪዎች አሉ። አክሲ እኔ ፐርሰናሊ ከእነሱ ጋር ነው እንደውም የበለጠ የሚሰራው፣ ምክንያቱም እነሱ ኤክስትራ አቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከእነሱ ጋር ነው እኔ ፐርሰናሊ የሚሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉን። እንደገና ደግሞ ክፍሉን ለማለፍ ብለው እኛ ጋር የሚመጡ ተማሪ ተማሪዎች አሉ። እንደገና ደግሞ ለሰርቲፊኬሽን የሚያጠኑም ተማሪዎች አሉ። ለምሳሌ አሁን ኔትወርክ ፕላስ ወይም ካምፕ ሲአይ ሰርቲፊኬሽን እናስጠናለን። እንደገና ደግሞ ኤስኤቲም እናስጠናለን።
ወደ 30 የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ በአስጠኝነት የሚያሰራው የሜሪላንድ አስጠኛ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነ መረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል።
እዚህም ከቱተሮቻችን ጋር አንድ ላይ ሲገናኙ በጣም ሀይ የሆነ ኢንጌጅመንት ስለሚኖር እዛ ትምህርት ቤት ያለውን ለርኒንግ ኢንቫይሮንመንት ሪክሬት ያደርጋል ማለት ነው ኢንሳም ዌይስ። ከዛ በተጨማሪ ደግሞ ቱተሮቻችን ብዙ አሳይን የሚያደርጉ ፓኬቶች አሏቸው ለልጆቹ። ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹን ወደ ሌላ ነገር ዲስትራክት እንዲሆኑ አይፈቅዱላቸውም። ከፓረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን ከእኛም ጋር ከኳሊቲ አሹረንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹን ሙሉ በሙሉ ትምህርታቸው ላይ ፎከስ አድርገው ትምህርታቸውን አሪፍ ውጤት እንዲያመጡ ትራክ እያደረግን ፕሮግሬሳቸውን እንሰራለን ማለት ነው።
በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የ9ኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሑፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ።
ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና ከክላስ አክቲቪቲው ደወልኩለት። ቅዱስም ተገናኘኝ። ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገርን። በዛ ቀጠል ማለት ነው።
ለምን ያክል ጊዜ አሁን ቲዩቶሪያሉን ሲወስድ ቆይቷል? ልጆች ደስተኛ ነው? ያመጣው ለውጥ አለ?
አራት ወር አምስት ወር ይሆናል ከጀምር። በደንብ ይወያያሉ። ፍሪሊ ጠይቀዋል መምህሩን። በደንብ መግባባቱን አየሁኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶቹንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው። እኔም ሳየው ጥሩ ነው ብዬ አስባለሁ።
በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ 200 የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከ35 ዶላር ጀምሮ እንደየትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል።
ማስጠናት በጣም ወዳለሁ። አክቹሊ ፓሽኔ ነው። ባይከፍለኝ የሚሰራው ስራ ነው። ቱተር ነበርኩኝ። መጀመሪያ አንድ ካምፓኒ ውስጥ እንደ ቱተር ሰራ ነበር እና ቱተሪንግ ካምፓኒ ቻርጅ የሚያደርገው አማውንት እና እኔ የምከፈለው አማውንት በጣም ትልቅ ዲፍረንስ ነበረው እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪስን እና ከዚህ በተጨማሪ ደግሞ የኤዱኬሽን ቫሊዩን በደንብ ከልጅነት ጀምሮ በኤዱኬሽን ብዙ አምናለሁኝ እና እዚህ ለኮሚኒቲው ማገልገል ስለፈለግኩኝ እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው።
ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርሲቲ የ3ኛ ዓመት የኮምፒውተር ሳይንስ እና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻለበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችን ማሳደግ ፈልጋለሁ የሚለው ቅዱስ በሱ እድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን እንግዲህ ስለነበረን ቆይታ እያመሰገንን የሐሙስ ምሽት የጋቢና ቤ መሰናዶችን እዚህ ላይ ጨረስን። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ እንዲሁም ከምሽቱ ተረኛ የፕሮግራም አርታይ ሰለሞን አባተና የስቱዲዮ ባለሙያዎች ጋር በመሆን ሳስተናግዳችሁ ቆይቻለሁ። አስተያየቶቻችሁን 2022276379 በሚለው የስልክ መስመር ዋትሳፕ ላይ በመደወል እንዲሁም በመጻፍ ልታደርሱን ትችላላችሁ። በፌስቡክ ገጻችን በአማሪክ ላይ ለጋቢና ቤ በማለትም ልታደርሱን ትችላላችሁ። በጀመርነው ሙዚቃ እንሰናበታለን። ሰናይ ምሽት ይሁንላችሁ። ደህና ደሩ።